ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738.24 ሜጋሄርትስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ የካቲት 27 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል በዜና ይጀምራል። በማስከተልም
ከአድዋና ከማይጨው ጦርነቶችና ድሎች ምን እንማራለን? መማር ከቻለን ከዶክተር በቀለ ገሰሰ።
በመጨረሻም የካቲት ወር 2003 ዓመተ ምህረት የዲሞክራሲያ እትም የካቲት 66 ህዝባዊ አመጽ መንፈስ ያብባል በሚል ርዕስ ያቀረበውን አሰምተን የመጀመሪያው ክፍል ዝግጅታችን ፍጻሜ ይሆናል። በቅድሚያ
በሚቀጥለው የበጀት አመት አሜሪካ ለተለያዩ ሀገሮች የምትሰጠው እርዳታ ሊቀንስ እንደሚችል የትራምፕ አስተዳደር በማስታወቁ የወያኔ አገዛዝ ስጋት ላይ የወደቀ መሆኑ ታወቀ። የዋይት ሃውስ የበጀት አስተዳደር ዳይሬክተር ቅዳሜ የካት ታይምስ ቀን ለዜና ተቋሞች በሰጡት መግለጫ የአሜሪካ መንግስት በሚቀጥለው አመት ለመከላከያ ተቋሙ የመደበውን ተጨማሪ 54 ቢሊዮን ዶላር ወጪን ለማካካስ አሜሪካ በውጭ ጉዳይ መስሪያ ቤትና በተራድኦ ድርጅት በዩኤስኤድ አማካኝነት የምትሰጠውን የውጭ እርዳታ የምትቀንስ መሆኑን ገልጿል። የሚቀንሰው የእርዳታ መጠን 50.1 ቢሊዮን ዶላር ሲሆን በፊት ከነበረው በ37 ከመቶ የቀነሰ መሆኑን ታውቋል። ቀድሞ የኡጋንዳ የጸጥታ ሰራተኛ የነበሩት ጀምስ ሞሰስ ለጋዜጠኞች በሰጡት መግለጫ ግብጽ አባይን ግድብ ለማስቆም የተለያዩ ስልቶችን እየተጠቀመች መሆኗን ገልጸው የደቡብ ሱዳንን መንግስት በወታደራዊ ኃይል እየረዳች መሆኗንም ይፋ አድርገዋል። ግብጽ አባይን ግድብ በዲፕሎማሲያዊና በሰላማዊ ሁኔታ ለማስቆም አለመቻሏና ኡጋንዳም በወያኔ አገዛዝ የሚረዱ የደቡብ ሱዳን አማጽያንን ለማሸነፍ አደጋች ሆኖ በማግኘቷ ሁለቱም በወያኔ አገዛዝ ላይ የጋራ አቋም ለመውሰድ ባለፈው አመት መስማማታቸውን ሚስተር ሞሰስ በተጨማሪ ገልጸዋል። እሁድ የካቲት 26 ቀን በሞሮኮ ዋና ከተማ ራባት በተደረገው ሶስተኛው የዓለም አቀፍ የማራቶን ውድድር ኢትዮጵያውያን አሸናፊዎች ሆነዋል። በወንዶች አትሌት ፍቃዱ ከበደ በ2 ሰዓት ከ9 ደቂቃ ከ37 ሰከንድ በአንደኝነት ሲያጠናቅቅ ሳሙኤል ጌታቸው ሶስተኛ ሆኖ ገብቷል። በሴቶች ወርቅነሽ ዓለሙ በ2 ሰዓት ከ30 ደቂቃ ከ4 ሰከንድ በአንደኛ በመውጣት አሸናፊ ስትሆን በቀሉ ቤጂ ሶስተኛ በመሆን አጠናቃለች። ለአትሌቶቻችን የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ እንኳን ደስ አላችሁ መልእክት ያስተላልፋል።
በአፋር ግዛት የሚገኘው የዳሎሌ ጨው ክምር በዚህ ዓለም ህይወት ያለው ፍጡር እንዴት እንደጀመረ ሊያሳውቅ ይችላል ተባለ። ዳሎል 128 ሜትር ከባህር በታች ያለ ቦታ ሲሆን 2 ኪሎ ሜትር ከፍታ ያለው የጨው ክምችት ይዟል። የአካባቢው ሁኔታ ህይወት ያለው ፍጡር በመድር ላይ ከመንቀሳቀስ በፊት ያለውን ሁኔታ ሊመስል ይችላል ከሚል ግምት የፈረንሳይ ብሔራዊ የሳይንስ መርመር የተባለ ተቋም ጥናት በማካሄድ ላይ ይገኛል። የናይጄሪያ ፕሬዝዳንት የውጭ ጉዳይ አማካሪ በሰጡት መግለጫ በጣም አስፈላጊ ካልሆነ በስተቀር የናይጄሪያ ዜጎች ወደ አሜሪካ የሚያደርጉትን ጉዞ እንዲሰርዙ ጥሪ አስተላልፈዋል። ባለፉት ጥቂት ሳምንታት ህጋዊ የሆነ የመግቢያ ቪዛ ያላቸው በርከት ያሉ የናይጄሪያ ዜጎች ወደ አሜሪካ እንዳይገቡ ተከልክለው ወደ አገራቸው እንዲመለሱ የተደረጉ መሆናቸውን ገልጸው በጉዳዩ ላይ ግልጽነት እስኪገኝ ድረስ ናይጄሪያውያን ጉዟቸውን እንዲያቋርጡ ጠይቀዋል። የአሜሪካ መንግስት ህጋዊ ቪዛ ያላቸውን ሰዎች የመለሰበት ምክንያት እስካሁን ግልጽ እንዳልሆነም ተናግረዋል። ተሻሽሎ ተዘጋጅቷል የተባለውና ሰኞ ይፋ የተደረገው የጉዞ ማገጃ ከስድስት የእስልምና ተከታይ ሀገሮች ወደ አሜሪካ ለመግባት የሚከለክል ነው። ማገጃው ከኢራቅ በስተቀር ቀደም ብለው ታግደው የነበሩትን በሙሉ ይመለከታቸዋል። ባለፉት 3 ወራት በሜዲትራኒያን ባህር ከመስጠም የዳኑት ስደተኞች ቁጥር 15000 የደረሰ መሆኑን የጣሊያን የወደብ ጠባቂዎች ገልጸዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ መስሪያ ቤት ባለፉት 3 ወራት የሞቱት ስደተኞች ቁጥር 440 የደረሰ መሆኑን ገልጿል። ከሊቢያ የሚጓጓዙ ስደተኞች ቁጥር በአጭር ጊዜ ውስጥ በጣም ሊጨምር የቻለበት ምክንያት ሊቢያ ውስጥ እየተካሄደ የሚገኘው የእርስ በርስ ግጭት በጣም አደገኛ በመሆኑና ወደ አውሮፓ የሚወስደው የባህር መንገድ ሊዘጋ ይችላል ከሚል ስጋት መሆኑን አንዳንድ የእርዳታ ሰጪ ድርጅቶች ይናገራሉ። ከ2006 ዓ.ም ጀምሮ በሊቢያ በኩል የተጓዙ ስደተኞች ቁጥር ግማሽ ሚሊዮን የደረሰ መሆኑንም ባለስልጣኖች ተናግረዋል። የሩዋንዳ መንግስት ቫይሌት ኡማሃሮ የተባሉ በእንግሊዝ ሀገር ነዋሪ የሆኑና የተቃዋሚ ፓርቲ አባል ባለቤት የሆኑ ሴት ያሰረ መሆኑን አምነስቲ ኢንተርናሽናል ገልጿል። ፎስተን ሩኮንዶ በመባል የሚታወቁት የመንግስት ተቃዋሚ ፓርቲ አባል በመሆን ወደ እንግሊዝ ሀገር የተሰደዱት ግለሰብ ባለቤት እኚህ ሴት ከሁለት ሳምንት በላይ ታስረው ፍርድ ቤት ሳይቀርቡና መዳረሻቸው ሳይታወቅ የቆየ መሆኑን ድርጅቱ ጠቅሶ በአስቸኳይ ፍርድ ቤት እንዲቀርቡ አለዚያም እንዲፈቱ ጠይቋል። ሴትየዋ የታሰሩት በየካቲት ሲሆን ወደ ሩዋንዳ የመጡትም በአባታቸው ቀብር ላይ ለመገኘት መሆኑ ተነግሯል። በሩዋንዳ የተቃዋሚ ፓርቲ አባላት በስውር እየተገደሉ መሆናቸውን ብዙዎች ይናገራሉ።
አድማጮቻችን፣ ለዛሬ ያጠናቀርነው ዜና በዚሁ ይጠናቀቃል። የሰው ልጅ ክቡ በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው ሞቱ የተሰጠኝ ሕይወት ዛሬ በነጻነት ሰው ተከፍሎበታል ከደምና ካጥን ስንት ወገን ወደቀ በነፃነት ምድር ስናገር አድዋ ስናገር አስመስክር ስናገር አድዋ ስናገር አገሬ እንዴት እንደቆምኩኝ ከፊታችሁ ዛሬ በኩራት በክብር በደስታ በፍቅር በድል
ከአድዋና ከማይጨው ጦርነቶችና ድሎች ምን እንማራለን? መማር ከቻለን ከዶክተር በቀለ ገሰሰ። አንደኛ፣ መንደርደሪያ። የአድዋ ጦርነት ድላችን ከፍተኛ ክብርና ኩራት ያጎናጸፈን ከመሆኑ በላይ ለዓለም ጭቁኖች በሙሉ የነጻነት ትግሎች ከፍተኛ ምሳሌ ጥሎ ያለፈ ተአምራዊ ክንዋኔ ነበር። የማይጮም እልህ አስጨራሽ ትግልና ነጻነት እንደዚሁ። ጣሊያን እኮ በሁለቱም ጦርነቶች ወደ አገራችን የዘመተችው የራሷን ጥቅም ለማስፋፋት ነበር። ይህን ደግሞ የተማረችው ከእርሷ በፊት የአፍሪካን፣ የኤስያን፣ የፓስፊክንና የአሜሪካን አገሮች ከተቀራመቱት እንግሊዞች፣ ጀርመኖች፣ ስፓኛዎች፣ ፖርቹጋሎች በመማር ነበር። የበርሊን ጉባኤ በመባል የሚታወቀው ሰይጣናዊ ስምምነት ላይ የተደረሰ ውሳኔ በመሆኑ ጣሊያንም እንዳበደች ውሻ እያለከለከች ወደ እኛ ሀገር ያቀናችው ድርሻዋን ልትቀራመት ነበር። ባለም ላይ ይህን ቅርምት ያልፈቀደች ያልተበገረችና ንጻነቷን ጠብቃ እስካሁን የቆየች አገር ኢትዮጵያ ብቻ ናት። የአድዋ ድል ለኢትዮጵያ ንጻነትና ኩራት ብቻ ሳይሆን ለሌሎችም የሶስተኛው ዓለም አገሮች ኢትዮጵያን ፈለግ በመከተል ለንጻነታቸው እንዲታገሉ ሞራል በመስጠት ሕያው ምሳሌ ሆኖ ለዘላለም የሚኖር ብቸኛ ታሪክ ነው። ኢትዮጵያ በእነዚህ ጀግኖች አያቶቻችን ስትኮራ ለዘላለም ትኖራለች። ዛሬ አልሞትንም እያልን ራሳችንን ያታለልን በደም ነፍስ የምንንቀሳቀስ የቁም ማውታን ግን በእነዚህ አርበኞች አያቶቻችንና ቅድመ አያቶቻችን ጀግንነት ደምና አጥንት በተገኙት ድሎች ከመኩራራት ባሻገር ዛሬ በአብዛኛው ተመሳሳይ አስተዋጽኦ ስናደርግ አንታይም። የቀደሙት አያቶቻችን በዘር በጎሳ በእድሜና በጾታ ሳይከፋፈሉ በአራቱም ማዕዘኖች በተባበረና በተቀናጀ መልክ የአገራቸውን ንጻነትና የሕዝባቸውን ደህንነት ያስከበሩ ነበር። የአሁኖቹ ደግሞ የውጪ ጠላቶቻችንን እየጋበዙ ድንበሮቻችንንና መሬቶቻችንን ይቸበችቡላቸዋል፣ ይሰጧቸዋል። ዝባችን ግን ዛሬ በገዛ ሀገሩም ሆነ በስደት ላይ እንደ ሁለተኛ ዜጋ እየተቆጠረ በምን አይነት ባርነት መከራና ሰቆቃ ላይ እንደሚገኝ የማያውቅ ዜጋ ይኖራል ብዬ አልገምትም። ዛሬ ካለፉት ታሪኮች መማር የሚፈልጉ ዜጎች ቁጥር እጅግ በጣም አነስተኛ ነው። በጣም ያሳዝናል። ላለፉት ጠንካራና ደካማ ጎኖቻችን መማር ካልቻልን ወይም ካልፈለግን ሰዎች አይደለንም፣ ከእንስሳትም በታች እንሆናለን። እንስሳት እንኳን ተመክሯቸውንና አካባቢያቸውን ደህና አድርገው ይጠቀሙበታል ለመኖር ያህል። ሁለተኛ፣ ከአድዋ ጦርነትና ድል ምን እንማራለን? ጣሊያን በፈረንጆች አቆጣጠር በ1885 ዓመተ ምህረት አካባቢ በምጽዋ ላይ መደራጀት ጀመረች። ከዚያም ቀስ በቀስ ምዕራብ እየገፋች ባህር ነጋሲ በሚባል የሚታወቀውን ሰሜኑን የኢትዮጵያ ክፍል ይዞ ኤርትራ የሚል ስም በመስጠት ሰፈረችበት። በዚያን ጊዜ የትግራይ ገዢ ራስ መንገሻ ነበሩ። አጼ ዮሐንስ በመተማ ጦርነት ላይ ከተገደሉ በኋላ የመንገስ ፍላጎት ስለነበራቸውና ለዚህም የጣሊያኖችን ድጋፍ ይሹ ስለነበር በመጀመሪያ ከአጼ ሚኒሊክ ጋር ተባብረው ጣሊያንን ከሰሜኑ ክፍል ለማባረር ፍላጎት እንዳልነበራቸው ታሪክ ይናገራል። ደጃዝማች ባህታ ሀጎስ ከአከለ ጉዛይ ተነስተው ጣሊያኖችን ለማውጋት ገጥመው ሲገደሉ ከራስ መንገሻ በኩል ምንም ድጋፍ እንዳልነበራቸውም ይነገራል። ከመጀመሪያው ተደጋግፎ አብረው ቢሰለፉ ኖሮ ጣሊያን በይበልጥ ተደራጅታ ወደ ደቡብ በቀላሉ ለመዝለቅ ባልቻለች ነበር። ዳሩ ግን ጣሊያን በትግራይ በኩል የገፋች ወደ ደቡብ የመጡበት ዓላማ ኢትዮጵያን በቅኝ አገዛዝ ለመያዝ እንደሆነ ሲረዱ ራስ መንገሻ ገስግሰው ሄደው ድንጋይ ተሸክመው አጼ ሚኒሊክ ፊት በመቅረብ ይቅርታ ጠይቀው እጎናቸው ተሰለፉ። በአጼ ሚኒሊክና በጣሊያን መንግስት መካከል ውጫሌ በመባል የሚታወቀው የወዳጅነት ስምምነት በፈረንጆች አቆጣጠር በ1889 ዓመተ ምህረት ተፈርሞ ነበር። የዚህ ስምምነት አንቀጽ 17 እንደሚለው ንጉሠ ነገሥቱ አጼ ሚኒሊክ ከፈለጉ ከውጪ አገሮች ጋር ስለሚኖራቸው ግንኙነት በጣሊያን መስሪያ ቤቶች ሊጠቀሙ እንደሚችሉ ነበር። ጣሊያኖቹ ግን ሆን ብለው ይህንን ስምምነት በማጣመም ኢትዮጵያ የውጭ ግንኙነቶችን በሙሉ በጣሊያን ባለስልጣኖች በኩል እንድታደርግ ትገደዳለች ብለው ቁጭ አሉ። በዚህ መልክ ነበር እንግዲህ የአድዋ ጦርነት የተጀመረው። የአጼ ሚኒሊክ አዋጅ ተነገረ። ልብ የሚነካ ነበር። መልእክታቸው አጭር ነበር። አገር የሚያጠፋና ሃይማኖት የሚለውጥ ጠላት ስለመምጣቱና በእግዚአብሔር ረዳትነት አገራቸውን አሳልፈው እንደማይሰጡ በመግለጽ ጉልበት ያለው በጉልበቱ ጉልበት የሌለው ደግሞ በሐዘንና በጸሎት እንዲረዳቸው ተማጸኑ። በዚህም ጥሪ መሰረት የኢትዮጵያ ሕዝብ ከአራቱ ማዕዘናት ተንቀሳቀሰ። የማል አገሩ ሕዝብ በርሳቸው ስር ተሰለፈ። የሰሜን ጦር በእቴጌ ጣይቱ ስር፣ የጎጃም ጦር በንጉስ ተክለ ሃይማኖት ስር፣ የሐረር ጦር በራስ መኮንን ወልደ ሚካኤል ጉዲሳ የቀዳማዊ ኃይለ ሥላሴ አባት ስር፣ የትግራይና የሐማሴን ጦር በራስ መንገሻና የአጼ ዮሐንስ ወንድም ልጅ በራስ አሉላ ስር ሲሰለፍ፣ የወሎ ጦር በራስ ሚካኤል ስር ነበር። ጣሊያን ዘመናዊ መሳሪያ ይዛ ስትመጣ አብዛኛዎቹ ግን ታቦት ይዘው በፌኩበር በጥቂት ጠመንጃዎች በእጅ ጦርና ጋሻ ብቻ ነበር የገጠሙት። ፈረስ የነበረው በፈረሱ የሌለው ደግሞ በእግሩ ነበር የዘመተው። ቸሩ እግዚአብሔር ይመስገን ድሉ ለአርበኞቻችን ሆነ። ሶላቶች ቅስማቸው ተሰበረ። የነጫጭባው ዓለም በሙሉ በከባድ ትካዜ ውስጥ ወደቀ። በአውሮፓና በአሜሪካ የሚኖሩ ነጮች የጣሊያንን ክፉኛ መቸነፍ ማመንም ሲያቀታቸው ጊዜ ኢትዮጵያኖች እኮ ጥቁሮች አይደሉም፣ ከኛ ርቀው የሚኖሩ ነጮች ናቸው እስከማለት ደርሰው ነበር። ጣሊያን በአፍሪካ ጥቁር አገር መቸነፏ ላለመቀበል። ሶስተኛ፣ ከማይጨው ጦርነትና ድል ምን እንማራለን? የላይኛውን ጦርነት ታሪኮች የሰማሁት ከትምህርት ቤቶችና ከጽሑፎች ሲሆን ስለማይጨው ጦርነት ግን ከአርበኛው አባቴ አፍ ጭምር ነበር። በወጣትነቱ ጦርነት ውስጥ የገባ አርበኛ የአይን ምስክር ነበርና። ጣሊያን በአድዋ ከተቸነፈች ጊዜ ጀምሮ አርፋ አልተኛችም፣ ወራሪ ጓደኞቿም ጭምር። ስለዚህ ከአርባ ዓመታት ሙሉ ዝግጅት አድርጋ ልትወረንና ቂሟን ልትበቀል ተመልሳ መጣች። ወገኖቻችን እንደገና በተለመደው ህብረታቸው ዘመቱ። ጀግናውና አርበኛው አባቴ እንዳስተማረኝ አሁንስ ዓላማቸውን አቸንፈው ከአገር ማባረር ብቻ ሳይሆን እስከ ሮማ ድረስ ተከትሎ በመሄድ ጥሩ ትምህርት ለመስጠት ጭምር እንደነበረ ነው። በእውነትም ወደ መጀመሪያው ላይ ጥልቅ ጉዳት አድርሰን ነበር። የአድዋ ሽንፈቷ እንዳይደገም ክፉኛ ተጨነቀች። የደረሰባትን ከባድ ጉዳት ከፋሽስቱ መሪ ለሞሶሎኒ አስታወቀች። ከቫቲካን ጭምር የሮማ ህዝብ በነቂስ ወጥቶ የገንዘብ መዋጮ አደረገ፣ ሴቶቹ እስከ ጋብቻ ቀለበታቸው ድረስ። ከአንደኛው የዓለም ጦርነት በኋላ የተከለከለውን የመርዝ ጭስ ከጦር አይሮፕላኖች ላይ ረጨብን። ቤቶች ተቃጠሉ፣ ከብቶች አለቁ፣ የአርበኞቻችን አይኖች ተቃጠሉ። ጉዳዩን ለማመን አስቸጋሪ ነበር። ለጊዜው መፈግፈግ የግድ ሆነ። ታሪኩ ረጅምና እልህ አስጨራሽ በመሆኑ አሳጥረዋለሁ። ንጉሳችን ቀዳማዊ ኃይለ ሥላሴ ለሊግ ኦፍ ኔሽን ሊያመለክቱ ወደ ጄኔቫ ሄዱ። አፍንጫ ሲመታ አይን ያለቅሳል እንዲሉ የአውሮፓ መሪዎች በሙሉ ለጣሊያን አደሉ፣ በእኛ ላይ አፌዙ። ንጉሳችን ተስፋ ቆርጠው በዚያው ወደ እንግሊዝ አገር አቀኑ። የኢትዮጵያ ሕዝብ ግን እንደገና በጦር መሪዎችና በጎበዝ አለቆች ስር አደረጃጀት ከአምስት ዓመት ያላነሰ ትግል በማካሄድ ጣሊያኖችን እረፍት አሳጣቸው። አርበኞቻችን ለነጻነታችንና ለክብራችን ደማቸውን ሲያፈሱና አጥንታቸውን ሲከሰክሱ፣ ባንዳዎች ግን ለሆዳቸው በማደር ጣሊያኖችን እያገለገሉ ከባድ ጉዳት ማድረሳቸው የሚረሳ ታሪክ አይደለም። ያ ሁሉ አለፈና ጣሊያንም እንደገና ተደመሰሰች። አገራችንን በቅኝ ሳትይዝ እንደ ባነነች መታ፣ እንደ ባነነች በአፈትና በቅሌት ወደ አገሯ ተመለሰች። እግዚአብሔር ይመስገን። አራተኛ፣ ጥፋቶቻችንን አምነን ንስሐ ገብተን ወደፊት ልንራመድ እንችላለን? ሁሉ ጊዜ ውድ አገራችንን ባይበልጥ የሚያሰቃዩት የውጭ ጣላቶች ሳይሆኑ የውስጥ ባንዳዎች ናቸው። ይህም በጣሊያን ወራሪዎች ዘመናት ታይቷል። በደርግ አስተዳደር ዘመንም አይተናል። ዛሬም በወያኔ ስር እየተመለከትን ነው። ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ የተባለው ለዚህ ነበር። ሞት ላይቀር ነገር ቡኩኖች ይስገበግባሉ። በልተው የማይጠግቡ አይመስላቸው ለሺህ ዓመታት የሚኖሩ ይመስላቸዋል ግብዞች። ዛሬ ውድ ሀገራችን በከባድ ጣጣ ውስጥ ገኛለች። ማንነታቸውን ያጡ ወገኖች በተለይ በአማራው ነገድ አካባቢ ይታያሉ። የአማራው፣ የኦሮሞ፣ የጋምቤላው፣ የደቡቡ ሆነ የአፋር ህዝባችን መሬቱን እየተነጠቀና እየተፈናቀለ ይገኛል። ይታሰራል፣ ይገደላል፣ በግፍ ይሰደዳል። የወያኔ አንቀጽ 39 ስራውን እየሰራ ነው። በአንድነት ምትክ ክፍፍሉ እየሰፋ ይታያል። ቻርተሩ ሆነ አንቀጽ 39 ሲረቀቅ ከወያኔ ጎን በመሆን ድጋፍ የሰጡ ተለጣፊዎች ነበሩ። 15 ተቋሚ ድርጅቶችን ያቀፈው ታላቁን ህብረት አፈረሱ። ድርጅቶች ተከፈሉ። ገለልተኛ ታዛቢዎችና ነጻ የምርጫ ቦርድ ሳይኖር ምርጫ ውስጥ መግባቱን እንዳታስቡት እያለ ህዝቡ በነቂስ ያስጠነቅቃቸው ዘለው ምርጫ ውስጥ ገቡ። ከዚያ ምን ሆነ? ሁሉም የሚያውቀው መሳቂያ ሆነው ቀሩ። ዛሬ በፓርላማ ተብዬ ውስጥ አንድም ተቋሚ ድርጅት የለም። ይሄ ነው ዴሞክራሲ? ይሄ ነው ሰላም? ይሄ ነው እድገት? ካለፉት ጠንካራና ደካማ ጎኖቻችን መማር ከፈለግን አሁንም የውድ አገራችንን ህልውናና የመላውን ህዝባችንን ደህንነት ልናስጠብቅ እንችላለን። ዛሬም እንደገና አዳዲስ ፋሽስቶች እያንጃበቡብን ናቸው። አንዳንዶቹም ጠልቀው ገብተዋል። መሬታችንን ሊቀራምቱ፣ ህዝባችንን ሊከፋፍሉ፣ ኦርቶዶክስን ሊሰብሩ፣ ሙስሊሞችን ሊረግጡና ውድ አገራችንን ሊያፈርሱ። የኢትዮጵያ መሬት የኢትዮጵያውያን እንጂ የሱዳንም፣ የግብጽም፣ የቻይናም፣ የህንድም፣ የፓኪስታንም፣ የሳውዲም ሆነ የቱርክ አይደለም፣ መሆንም የለበትም። መፍትሄው ቀላል ነው። ከቀደሙት ጀግኖች ቅዱሳንና ሰማዕታት እንማር። ፈሪያ እግዚአብሔር እንዲያድርብን እንሞክር። ራስ ወዳድነትና ሆድ አደርነትን እንቀንስ። ለሀገር አንድነትና ነጻነት በህብረትን ጸልይ እንታገል። ለልጆቻችንና ለልጅ ልጆቻችን ያችን የተረከብናትን ቆንጆ አገር እናውርስ። አንዳንድ የውስጥ ልዩነቶች እንኳን ቢኖሩን መጀመሪያ አገራችንን ከውድቀት ካወጣናት በኋላ ዴሞክራሲያዊና ስልጡን በሆነ መልክ ተዋይተን መፍትሄ ልናገኝ የማንችልበት ምክንያት ከቶንም አይኖርም። በተለይ ባለፉት 40 ዓመታት ብዙ መቶ ሺህ ህዝባችን በተለይ ለጋ ወጣቶች ለዲሞክራሲና ለእኩልነት ሲሉ ተቀጥቅጠዋል፣ ተሰቃይተዋል፣ ተገለዋል፣ ተሰደዋል። እስቲ አሁንም ለዲሞክራሲ ግንባታ አንድ ላይ ሆነን እንታገል። በዲሞክራሲ ጎዳና የህዝባችን እኩልነት ከተጠበቀ፣ ሰላምና እርጋታ ከሰፈነ፣ የኢኮኖሚ እድገት ከታየና የሀገሪቷ መዋለ ንዋይ ፍትሃዊና ሚዛናዊ በሆነ መንገድ ከተከፋፈለ ዋናው ችግራችን ተወገደ ማለት ነው። ከዚያ በላይ ያለው ቅንጦት ወይም ህልም ይመስለኛል። ስማኝ ተው፣ ስማኝ ሀገሬ፣ አንድነት ይበጀናል ዛሬ። ቸሩ ፈጣሪያችን የሀገራችንን አንድነትና የህዝባችንን ደህንነት ለዘላለሙ ይጠብቅልን። አሜን።
አራት ሞላችሁ። ግፍ ማባሪያው የት ነው? እንባስ የት መጥረቂያው? በደልና ስቃይ መች እንዴት ነው መክቻው? በነውረኞች ጥፋት እብሪት በሚነዳው የጎሰኞች ለፎ ህዝብ አገር ወየው ሲል ወክብሩን ተገፎ ዜግነት ዳር ሲያስቆም ከሰው አሳንሶ የባንዳ ዘር ባንዳ አገብር ሲያስብል ነክሶ በጋድ ውስጥ ከጀት በቀትር ላይ ዳፍንት ጠኔራ ባላምጦት ደፍቆ ሲያጠር ህይወት የለም ወይ ማምለጫ የመከራን ክትር አዙሪት ሰባሪ ሁሌ በህታ ካዘመመ አንገት ራስን ቀና አድርጎ መንገድ አሻጋሪ ውርደትን ዋጥ አድርጎ ሞትን ሲሸሽ ማልዶ መንገድ ለሚቀርሰው እንደ ጠቦት ታርዶ የለም ወይ አዋቂ ለጊዜ ተጠርጣይ ለአገራው ደነገስት ከዋክብት ዘዋሪ ለታሪክ መዋዕል የእውነት አቡሻክር በዘመን ሀዲድ ላይ መጪዎቹ ክባይ ሀጂውን ነጋሪ ለጋይት ኮረዳ በሳዱላ እድሜዋ ኬንዳ ንቀል ብላ በአራጣ ብድር ወይ ታላቢቱን ወይም አጣማጁን ከበረት አጉድላ እድር አስደግሳ መንደሯን ቀይዋን ስትሸሸው ነቅላ አትቅማያቷ ካረጉበት ቀዬ ስትርቅ ተነቅላ ሸቀት ለአረቦች ሱቅ ለባርነት ሕይወት በስመ ግርድና ደረሰልኝ ሲባል ጥቃት ማስፈራሪያ እምቢባይ በወንዙ በትውልዱ ተራ በትከሻው ብረት በእጁ ቅጥቅጥ ሥራ የአገሩን ጠላት ያፈርስ እንደ ክምር ያስቀርበ ኢላማ ከአያቶቹ ጉልጥምት ከአባቱ ባድማ ተነቅሎ የሚሄድ ሰው ስንብት መዝለቂያው ከቶ ሳይሰማ እረ ምን ገጠመን ምን ድል ቆልማማ ጩኸት ሊሆናችን የነፍሳችን ዜማ አለማ አደምጠው ለእግዜር የማይሰማ እረ ምን አጣፍቶን ከቶስ ምን ቢያገኛት ኢትዮጵያን ማማ ይገብር ካላችሁ ዝንጀሮም ይገብር የእኛ አልነበረም ወይ ሱዳንና ሻቢያ የገመቱት ምድር ህንድና አረቦቹ የሚዘርፉት ምድር እንዲህ በጥያቄ እንዲህ በመብከንከን ከገደላችሁት ካሳደዳችሁት የተገኘን ተርፈን ከተስፋም ከአገርም አንነቀል ብለን ከስቃይ አፋፍ ጠርዝ ስትገፉን ባንወርቅ በእምነት ሞጭጨን ከየነጭ ለባሹ ከየሰምቶ አደሩ በራችንን ዘግተን ተጎልተን ስናድር በሰቀቀን ታስረን ክራሞት ሰንብቶ ኑሮ ሲባል ስሙ በርሜ አንጓ ቢለካ ዘመን ከነማሙ በጣር ስናቃስት በሐሴት ስትሰክሩ የአህያ ባልጮቤ ጅብ ፍርሃትን ባይገል በስጋት ስታድሩ ያለ ድምፅ ስንቆጥር በሆታ ስትቆጥሩ የነብረኛ ጥጋብ መጠን ዳር ላይኖረው ፌሳና ስካሩ ግድ የለም አንድ ሁለት ስንል አምስት በዛ መቶ ስታቅዱ መቼም አልቆኑ ታሪክ ሽምጡ ቀልዱ የአገር ፉኝቶች አሰርት ደርባችሁ ሳትላይሉ ሻቢያ እንደፈጠራችሁ ሳትበስሉም ሳትሰፉ ከልደት እስካሁን እንደጠበባችሁ በልብ ወለድ ማድረግ በቡቲክ ድግሪያችሁ ወራዳውን አካል አንቱ አሰኝታችሁ ዘማዊው ግልቢያችሁ ባመነመናት ነፍስ በሰባ ፍርምባ ባነባበረ ግድ አራት ሞላችሁ መቼም ነውራው ካበቃቀላችሁ አክሱም ከቆመበት ከዮሐንስ ምድር መጤቅ አርገታችሁ ኢትዮጵያን ከሚያክል ባለታሪክ ሀገር የነጻነት ምኩራብ የተጋድሎ ማህደር ማለዳ ቢጠበብ ረቂቅ ፍልስፍና ስነ ውበት ጥበብ ህዋን የዳሰሰ ከቅምጡ ሳይርቅ አድማሳት ተሻግሮ እንቡት ስነ ፈለክ ከዓለም ቀድሞ ነቅቶ በእድ ኪነ ጥበብ ታምር የዘራውን ህዝቧን የሚያክል ህዝብ ሀብት ውበት ኩራቱን ጸጋውን ገፋችሁ በሐሰት አናጡን ታሪኩን በቅዠት ከንቱ ቀጥቅጣችሁ ስትገድሉት አልሞት ቢል በእምነት ስታባሉት በዘር ቋንቋ አጥራችሁ በጎጥ ከልላችሁ ቀንቀኑን ለቻይና ሌት ሌቱን ለጃፓን ለስዑዲው አረብ ለህንድ አሜሪካ አቁም አከራይታችሁ የአልማዝ የወርቅ ቅርሱን ሸክላ ስትተኩት ባሊስትራ ብረት በድረቅ ላይታችሁ ራሱን ስቶ እስኪሰክር ቆሌና አዛራችሁ ለትውልድ ዳርውር ሲያስጠፈጥፋችሁ በረሃባችን ጠግባችሁ በድህነታችን በልጽጋችሁ በጉስቁልና ከሳፋችን ጠብድላችሁ የዘመን ድንጋዮች ድንጋይ ንብር እልፍኝ ቢላ ገንብታችሁ ጥጋብ ዘፈን ቢወድ ከበሮዋን ራችሁ አጆሃ ጀጋን እንደጨፈራችሁ ሁለት አስር ጠልፎ 24 ሞላችሁ መቼም ካስተዋል ነው ብልግና ወያኔ ወያኔም እንዲያ ነው ዘመን አርመው እድሜ የማይገስጸው እናም በጋጠወት ተጭካሪያችሁ ብዛት በተጣራሪ ጋኔነታችሁ ማዕት በደራው ቀን የደጅ አደባባዩን ብንተውላችሁ በደረቀ ሌሊት ከዘመናችሁበት ሕንፃ ከውላንሳ ውልፍኛችሁ ወጥታችሁ የደሳሳ ጎጆአችንን ክብር ተዳፍራችሁ በር መዝጊያዎችን በርግዳችሁ በአብራካችን ክፋይ ሸትገላ ያረርሳት ለቆሳችሁ ባዘመታችሁብን ጸጉረ ልውጥ ባወጣችሁብን ጓርድያ ከሚስቶቻችን ፊት ተጥለን ከወረደብን ግርፊያ በሰደፍ በትራችሁ ካገለደብነው ሰንበር ወዲያ በደካሞቻችን ውታ ባረጋውያኑ ግዞታ በሴት ልጆቻችን ዋይታ ባልመከትነው ቁርደት መደን እስከዛሬ ባከረምና ጠለብላ ቢጨሰን ለዘለቄታው እንዲበጀን ዛሬውን ሰልፍ አረጀን ሰክ መቀነት አጠበቅነ ውርድ ከራስ ተነሳነ ከእንግዲህ አትልፉ እርካብ ካመለጠ ጉድ ከተገለጠ እርቃን ከተሰጣ ታንገታችን ላይ ወርደ ያንገት ላይ ለበጣ ከተገማመትነ ስቃያችን ረግሶ ሞት ክብደቱን ካጣ አትርከሙም ከቶ በተራራ ሜዳው በአገር ገባ ወጣ ወደኛ ለመክተት በድቅድቅ ጨለማ በሌት በጋሬጣ መጪው ስራ በስቶ ምን ወሬ ብናጣ መጡብነ ብለን ከእንግዲህስ ወዲያ እኛም ማንናገር ካፋችን አይወጣ የእናንት ምጣት በስቷል እኛን እንመጣ ኃይልን አጠላልፈን እንደ ብራ መብረቅ በህዝብ አመፅ ቁጣ ስቃያችን ረግሶ ሞት ክብደቱን ካጣ አትርከሙም ከቶ በተራራ ሜዳው በአገር ገባ ወጣ ወደኛ ለመክተት በድቅድቅ ጨለማ በሌት በጋሬጣ መጪው ስራ በስቶ ምን ወሬ ብናጣ መጡብነ ብለን ከእንግዲህስ ወዲያ እኛም ማንናገር ካፋችን አይወጣ የእናንት ምጣት በስቷል እኛን እንመጣ ኃይልን አጠላልፈን እንደ ብራ መብረቅ በህዝብ አመፅ ቁጣ
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን እስ 36 ቁጥር 5 የካቲት 2003 ዓመተ ምህረት የካቲት 66 የህዝባዊ አመጽ መንፈስ ያብባል። የካቲት 66 ታሪካዊ አብዮት ከፈነዳ 36 ዓመት አለፈ። የህዝባዊ አብዮት ያመጽ ክስተት ጻራቸው ለሆነው ሁሉ መርዶ ነግሮ ለጥቂቶች ጥቅምና ድሎት ብቻ የቆመውን ኋላ ቀር ያጼውን ስርዓት ያንቆታቆተ ነበር። ግብታዊ ነው ቢባልም ለአመታት ተካሂደው በነበሩና የደም ግብር በተከፈለባቸው የአርሶ አደር አመጾች፣ የላባ አደር አድማዎች፣ የተማሪና ምሁራን ትግሎች ተኮትኩቶ ያደገ ያበበ ነበር። የህዝብ አመጽ መች እንደሚፈነዳ በቀን ደረጃ ማወቅ ቢገድም ያጼው ስርዓት ግን ወደ መቀበሪያው መድረሱን ያወቁ ምሁራን የፖለቲካ ድርጅትን መመስረት ማስፈለጉን ተረድተው በሚያዚያ 1964 ዓ.ም ኢህአፓን መስርተው ነበር። የካቲት አብዮት የትግል መንፈስ በአገራችን ታሪክ ከፍተኛ ቦታን ይዞ በተገኘበት ምክንያቶች አያሌ ሲሆኑ ዛሬ አገራችን ባጥፊ ዘረኛ ቡድን መዳፍ ስር ገብታ ስትሰቃይ መታወስና መታደስ ያለበት ሆኖ ይገኛል። የስዩመ መለኮቱ ንጉሥ ሰግዷል። ደሃድሮስ ምን አውቆ ከመገዛት በቀር ይባል የነበረ ሕዝብ በማንነቱ የተነሳ ይናቅ ይበደል የነበረ ሕዝብ የጭቆና ጭጋግን ካንጎሉ ገፎ የአመፅ ደወልን አሰምቶ የእምቢኝንም ከበሮ ጎስሞ አልገዛም እኔ ከእንግዲህ በኋላ ብሎ በጋራ ሲነሳ ማንም ኃይል ሊያቆመው አልቻለም። ጨቋኙ ሥርዓት የመጀመሪያውን የሕዝብ ተቃውሞ ሲያይ ሸብረክ ብሎና ርዶ አልወደቀም። ሕዝባዊ እንቅስቃሴውን ለማፈን የጦር ኃይሉንና ፖሊሱን አሰማርቶ ደም አፍሷል። ሕዝብ ግን ቢበዛ ድንጋይ አሊያም ሰላማዊ ሰልፍን መሳሪያው አድርጎ ለግቡ ተዋድቋል። ሥርዓቱ ይመካበት የነበረው ጦርም ቀስ በቀስ ሲናድና ለአጼው መታዘዙን ሊያበቃም የቻለው ከመሥዋዕትነት በኋላ መሆኑም የሚታወስ ነው። የሕዝባዊ መነሳሳቱ ምንም እንኳ በከተሞች ያተኮረ ቢሆንም ለትግል ቆርጦ የተነሳው ሕዝብ በግድያ ሳይሸማቀቅ ቀጣይ ትግልን በማካሄድ ሥርዓቱ ይሸነግልና ትግሉንም ሊያደናቀፍ ሲጥር በጠቅላላ የሠራተኛ አድማ ትግሉም በመፋፋም የሥርዓቱን ውድቀት ሊያመጣ ችሏል። የሕዝብ ድል በምርጥ መኮንኖች ቢቀማም የካቲት አብዮት ኋላ ቀሩን ሥርዓት በመደምሰስ ደረጃ ታሪካዊ ድልን ተቀዳጅቷል። የካቲት አብዮት ማጠየቂያው አንዳንዶች በስህተት እንደሚሉት በባዕድ ርዕዮት የተቃኙ ወጣቶች ሊበጠብጡ በመነሳታቸው ሳይሆን ሥርዓቱ አድሃሪና ጸረ ሕዝብ በመሆኑ በፈለፈላቸው የማይታረቁ ቅራኔዎች ምክንያት ነው። በአገዛዙና በሕዝብ መካከል የነበረው ፈርጀ ብዙ ቅራኔ ከቶም የማይታረቅ ሆኖ በመብሰሉ ሕዝብም እንደ ቀድሞው ፈጥ ለጥ ብሎ ለመገዛት አሻፈረኝ በማለቱ አብዮቱ ሊፈነዳ ችሏል። በወቅታዊነት የቤንዚን ዋጋ መጨመርና የትምህርት ይዞታን ለማሻሻል ተብሎ የታቀደው ፖሊሲ ሴክተር ሪቪው በአስተማሪዎችና ተማሪዎች ዘንድ ድጋፍ ማጣቱ ምክንያቶች ቢባሉም ሲያመረቅዝ የቆየው መሠረታዊ ቅራኔ ለፍንዳታው ዋና ምክንያት ነበር። ይህን አይነቱ የቀውስ ወቅት ሲከሰት ገዢዎች ባለፈው መንገድ መግዛት ሲያቅታቸውና ሕዝብም እንዳለፈው አልገዛም ሲል ለውጥን ሊወልድ የሚችል ሁኔታ መከሰቱ ሁሌም ያለ ነው። ይህን መርቶ ከግብ የሚያደርስ ሕዝባዊ ድርጅት መኖር አለመኖሩ ደግሞ ለሕዝብ የሚበጅ ለውጥ መምጣት አለመምጣቱን የሚወስን ይሆናል። በየካቲት 66 የአባ የመሪነትን ሚና ለመጨበጥ ድርጅታዊ አቅም ስላነሰው የተደራጀው የወታደር ክፍል በመኮንኖች አማካይነት ስልጣን ያዘ፣ የሕዝብን ትግል ፍሬ ቀማ። መሠረታዊ ቅራኔ ስንልም በሥርዓቱና በሕዝብ መካከል የነበሩትን ፖለቲካዊና ኢኮኖሚያዊ የማይታረቁ ቅራኔዎች ማለታችን መሆኑ ግልጽ ሊሆን ይገባዋል። ከነገር ማን ይቅደም የደም ነውና ሕዝብን ፍዳ ያበላና ያሰቃየው ደም ያፈሰሰው ሥርዓት መወገዱን ሕዝብ በጣም ፈልጎ ነበር። ዛሬ ታሪክም የማያውቁ ክፍሎች ወይም የዚያ ሥርዓት ተጠቃሚ የነበሩና ናፋቂ የሆኑት የአጼውን ሥርዓት አቆንጅተው ሊያቀርቡ ቢፈልጉም መቼም ቢሆን መች የማይካደው ሐቅ ግን ያ ሥርዓት ለብዙሃኑ መርገም ሆኖ መቆየቱን ነው። አርሶ አደሩ በጢሰኝነትና በገባርነት ሲበዘበዝ፣ ሠራተኛው ሕዝብም መብት አልባ ሆኖ የአገር ሉዓላዊነት ተደፍሮ የባህር ጦር ሰፈር በአገሪቷ መሬት ነበረ፣ ጥቂቶች ብዙሃኑ ላይ ሲቀልዱ እንደነበር የሚታወስ ነው። ለአጼውና ቤተሰባቸው ለልዑሎችና ራሶች ለሚኒስትሮችና አቀባባይ ከበርቴዎች የተመቻቸው የዚያን ጊዜ ኢትዮጵያ ለብዙሃኑ ሲኦል ነበረችና ያው ህዝብ በላቡ ያስተማረው ወጣትና የነቃ ክፍል ለፍት መጮህና ጭፍን ብዝበዛን መቃወም የግድ ሆነበት። ርዕዮት ወዘተ ከዚያ ሁሉ በኋላ የመጣ ነው። ሹም ለሹም ይጎራረሳል፣ ድሃ ለድሃ ይለቃቀሳል የሚለው ብሂል ያብቃ። ህዝብ መጫወቻ አይደለም ብሎ መነሳት የተገደደው ወጣት ክፍል ተነስ የሚል የባዕድ ቀስቃሽ የሚፈልግም አልነበር። በባላባታዊ ስርዓት ደይን ውስጥ ብሩክ ህዝባዊ ቀን ታይቷቸው የለውጥ እሳትን መሬት ላራሹ ብለው የለኮሱት ታሪክ የማይረሳቸው ባለውለታዎች የጀግኖች ሰማዕት አኩሪ ወራሾች ነበሩ። የተሻለ ስርዓት ምኞታቸው ከሽፎ የቀረው የተቆራረጠ መሳር በኞች የነበላይ ዘለቀ ለውጥን የሞከሩና መፈንቅላቸው ከሽፎ የሞት ጸዋን የተቀበሉት አገር ወዳዶች ለአገሪቱ አደቁት ብዙ ሺዎች መንፈስና ፍላጎት ሁሉ በወጣቶቹ ሰርጾ የራስን ጥቅም ጥሎ የህዝብን የጋራ ጥቅም ማስቀደሙ ያሸነፈበት ሁኔታ ተከስቷል። የጨቋኙ ስርዓት ጋሻ ጃግሬዎች ያንንም ሆነ ዛሬ መሬት ላራሹ መባሉና ብዙሃኑ አርሶ አደር ከገባርነት እና ከጥፈኝነት ተላቆ ሰብእናውንና መሬቱን ምርቱን በባለቤትነት እንዲይዝ የተደረገው ትግል ይሰጠጣቸዋል። የብዝበዛና ጭቆና ስርዓታቸው ግባተ መሬት ደወል ያቃጨለበት ነውና መሬት ላራሹ ፈላጭ ቆራጭነት ያብቃ የተባለውም ህዝብን ሙሉ መብት ለማጎናጸፍ የተቃኘ በመሆኑ ስልጣን በጥቂቶች ተይዞ ይቆይ ባዮችን ትናንትም ዛሬም እንዳበገነ ያለ አቋምና መፈክር ነው። ምንም እንኳ አጼው የኢትዮጵያ ህዝብ ሞግዚት የሚያሻው ህፃን ልጅ አይነት ነው ብለው ቢመጻደቁም የሀገራችን ህዝብ ራሱን ማስተዳደር ይችላል የሚለው ጽኑ እምነት ከፈላጭ ቆራጭ አዳናቂዎች ጋር ትናንትም ዛሬም መጋጨቱና መቃረኑ አልቀረም። የአጼው ስርዓት እንዲሻሻል የተደረጉት ሙከራዎች ሁሉ በመክሸፋቸው ስርዓቱ መወገድ አለበት የሚለው ድምዳሜ ከተራማጆች አልፎ የህዝብ በመሆኑ የካቲት አብዮት ባጭር ሊቀጭ አልቻለም። እንቅስቃሴው መሰረታዊ ጥያቄዎችን አንግቦ የተነሳ በመሆኑ የአጼው ስልጣን መለኮታዊ ነው ከቶም የማይጠየቅ የሚለውን ማገጃ ጥሶ ይጠየቃል እንጂ ምን ነው አይጠየቅ አልፎም ይወገራል እንጂ ምን ነው አይወገር ብሎ ስርዓቱን ተጋተረው አቸነፈው። መሬት ላራሹ ብዙሃኑን የሚመለከት መሰረታዊና ዋና ጥያቄ ሆኖ ሳለ ዛሬም ምላሽ ስላላገኘና እንዲያውም ያገር መሬት ለባዕዳን እየተሸጠ በመሆኑ ዋና የትግል መፈክር ነው። የኩልነት ጥያቄም ብዙሃኑን የሚመለከት ነበር። በመሆኑም ችግሩ መነሳቱና መፍትሄንም መሻቱ የሚተበቅ ነበር ማለት ይቻላል። ሁሉን የሚያሳይ መስተዋት ሳይሆን መሰንበት ነው ተብሏልና ጊዜ በማለፉ ያጼው ስርዓት አስከፊነት ተዘንግቶ በህዝብ መካከል ሬረሰብና ሃይማኖት መሰረት አይን ያወጣ ልዩነት ይደረግ እንደነበርም መካድ ተጧጥፏል። ህዝብን በአንድነት አነሳስቶ ለውጥን ለማምጣት የፈለጉ ክፍሎች ለነበረው ልዩነትና የእኩልነት መጥፋት ምላሽ ለመስጠት መሞከራቸው ችግሩን እንዳስነሳ አድርገውና አስመስለው በማቅረብ ነጋ ጠባ ታሪክንና ሀቅን የሚሽሩ በርከት ማለታቸውም የሚታይ ነው። ያበጠው ይፈንዳ ብለው ይህች ኢትዮጵያ ለጥቂቶች ገነት ለብዙሃኑ ደግሞ እስር ቤት ናት ሊሉ የደፈሩትን ዋና ጥፋተኛ አድርገው ሊፈርጁም ተነስተዋል። የካቲትም የወለደው የትግል አቅጣጫና እምነት ህዝብን አስተባብሮ ባንድ በማታገሉ ትክክለኛነቱን የገለጠ በመሆኑ ራሱን በዚህም ተከላክሎ ትክክለኛነቱንም አሳይቷል ብንል ስህተት አይሆንም። በየካቲት ተራማጅ ኃይሉና ህዝብ በጋራ ነው የተነሳው። የረሰብና በሃይማኖት ደረጃ አልተያየምም ነበር። ኢትዮጵያውያን እስላሞች ባደረጉት ሰላማዊ ሰልፍ ክርስቲያኖችም ተካፍለውበታል። ተማሪዎች በብሔረሰብ ሳይለያዩ፣ ለባደሮች በብሔረሰብ ሳይለያዩ በጋራ አቋም ወስደው በጋራ ታግለዋል። ይህ ሁሉ ስለ እኩልነትና አብሮ መኖር፣ ስለ ትምክህት ጎጂነት፣ ኢትዮጵያን በእኩልነትና በዴሞክራሲ በአዲስ ለመገንባት መታገል አስፈላጊነት ወዘተ የተደረገው ቅስቀሳ ውጤት ነው። ይህን የካቲት መንፈስ ለማጫጫት ግን ጠባቦችም ስርዓቱም መወራጨታቸው ደግሞ የታየ ሀቅ መሆኑ ሊረሳ አይገባም። ትላንትም ዛሬም ሊድበሰበስና ሊካድ ወደሚፈለገው ሀቅ መለስ ስንል ደግሞ ችግሩን የከፈቀፈው የነበረው ስርዓት መሆኑን መካድ መቼም አንችልም። ሐሰተኛ ያወራውን ፈረሰኛ ይመልሰውም ሆኖ የተደጋገሙ ሐሰቶች እውነት ሊመስሉ እየዳዳቸው የተወሰኑ ክፍሎችን ቢያደናግሩም እኩልነትን በተመለከተ ችግሩ ከነበረው ስርዓት ጋር የተያያዘ ነው። አንዳንዶች ሀቅን ባፍጢሙ ደፍተው ለምሳሌ የኤርትራን ችግር ኢህአፓ ፈጠረው ወይም ለሻዕቢያ ድል ኢህአፓ በወታደር ውስጥ ያካሄደው ሻጥርና ቅስቀሳ ጠቀመው ቢሉም ሰማይ ከምድር ቢገናኝ ሊሻር የማይችለው ሀቅ ግን የኤርትራን ችግር የፈጠረውና ያባባሰው የአጼው ስርዓት መሆኑ ነው። የኤርትራ የአንድነት ኃይሎችን በመበደልና ባንዶችን በማቀፍ የፌዴሬሽኑን ይዞታ ህጋዊ ባልሆነ መንገድ በማፍረስ ለችግሩ ወታደራዊ መፍትሄ በመሻት የኦም ሀጀርን ፍጅት ይጠቅሷል ወዘተ የአጼው መንግስት የኤርትራን ችግር አጦዘው አባባሰው። ቀጥሎ የመጣው አረመኔ የደርግ አገዛዝም ፖለቲካዊ መፍትሄን በመሻት ፈንታ አማን አንዶምንም ሆነ ይህን አማራጭን በመግደል ሁኔታውን አባብሶ ለጣልቃ ገቦች በሩን ከፈተላቸውና ውድቀቱን አስከተለ። የደርግ ሰራዊት ሽንፈት የኢህአፓ ስራ ሳይሆን የመንግስቱ ኃይለ ማርያም ኃላፊነት መሆኑ የፈጃቸውን መኮንኖች ያስቧል። የሚካድ ሊሆን አይችልም። ኢህአፓ ይህ ችግር በሰላምና በዴሞክራሲያዊ መንገድ ይፈታ ብሎ ቢወተውት በኃይላቸው የተመኩና ያበጡ ክፍሎች ጆሮ ዳባ ልበስ ማለታቸው ደግሞ የሚታወቅ ነው። ለማንኛውም ግን አገዛዙ በፈጠረው ቀውስና የተወሳሰበ ሁኔታ የኤርትራ ነጻ አውጪ ግንባር ጀብሃ የተባለው ተቋቁሞ ውጊያ ከጀመረ ከአራት ዓመት በኋላ ኢህአፓ መመስረቱንና ጨቅላ ድርጅት መሆኑን ማስታወስም የግድ ይሆናል። ለዚህም ነው በኤርትራ ጉዳይ ኢህአፓን ለመውቀት መነሳቱ አንድም አህያውን ፈርቶ ዳውላውን፣ ሌላም አባ በበሉ እማሆይ ተቀጡ የሚሆነው። በመሆኑም የህዝብ እኩልነት ችግር ይህን ችግር ሊፈቱ በሞከሩት የመፍትሄ ሐሳብ የተቀሰቀሰ ሳይሆን በስርዓቱ በደለኝነት የነበረ እና የቆየ ነው። በብሔረሰቦች መካከል ልዩነት ይደረግ ነበር፣ የሃይማኖት እኩልነት አልተረጋገጠም ነበር። ይህ ጭቆና በተለይ በደቡብ ከመሬት ይዞታ ማለትም ከጭፈኝነት ጋር የተያያዘ ነበርና ችግሩ በቀላሉ ሊታይ የሚችል አልነበረም። የህዝብ እኩልነት ይረጋገጥ፣ ራስ በራስ ማስተዳደር እውን ይሁን ያሉትም ስርዓቱ ለፈጠረው ከፋፋይና አገር ጎጂ ሁኔታ መፍትሄ የፈለጉ እንጂ ያልነበረን ሁኔታ አልፈጠሩም። ለዚህም ነው የካቲት ስንል ህዝብ እኩልነትን የሚያረጋግጥ ዴሞክራሲን እውን ለማድረግ የተካሄደ ትግል መሆኑን የምንረዳው። የሀገርና የህዝብ አንድነትም በአስተማማኝ ዴሞክራሲያዊ መሰረት ላይ ሊከሰት የቻለ ባለመሆኑ ጭቆና ስለነበር ይህን ችግር ማስወገድ የግድ አስፈላጊና ለትግሉም ስኬት ወሳኝ ነበር። ሀገር ሰላም ነው፣ ህዝብ አንድ ነው፣ የተበደለ የተጨቆነ የለም ብሎ ራስን እንደ ሰጎን ባሸዋ ቀብሮ በምኞት ሰረገላ መጋለቡ ቢቻልም ለሀገር የሚበጅ ባለመሆኑ የኢትዮጵያን ህዝብ አንድነት የሚሹ ይህን አንድነት የሚጻረረውን ሁሉ ጋሬጣ ለማንሳት ለማስወገድ መጣር ግዴታቸው ነበር። የአጼው ኢትዮጵያ አንደኛ ደረጃና ሁለተኛ ደረጃ ዜጎች ብሎ የመደበ ነበርና ይህ ያስከተለውን በደል መካዱ ወደፊት የሚያራምድ አልነበረም። ጭቆናና በደል ባልነበር ተበደልን መብት ተነፈግን የሚል ህዝብ ባልነበር ማን ቢሆን ማን የብሔረሰብ ጥያቄ ቢል ሰሚ ባላገኘም ነበር። በየካቲት ባንድነት የተነሳውን ህዝብ ማጥቃት ህብረ ብሔር ድርጅቶችን በማሳደድና በሽብር በመምተር ለጠባቦች ምቹ መንገድ አገዛዞቹ በተለይም የመንግስቱ አረመኔ ስብስብ ባይከፍትላቸው ኖሮ ወያኔ ባላመቸው ነበር። ኢትዮጵያዊነትን ዶጋ አመድ በማግባቱ የማይናቅ ሚናን የተጫወተው ሐራሬ በፈጠረው ኮሎኔል የሚመራው አገዛዝ እንደነበር መካድ የሚቻል አይደለም። የካቲት አብዮት ያለፈውን የገረጀፈ ስርዓት ቀብሮታልና ወደዚያ ለመመለስ የሚከጅሉት ሁሉ በከንቱ መሆኑን በጊዜ ማመን ይኖርባቸዋል። የታሪክ ሚና የኋላ ማርሽ የለው። ያልነበረን ወርቅ ጊዜ ነበረ ብሎ መመኘቱ ቅዠትና ብስጭት እንጂ ክስተት ሆኖ አሉ የሚል አይደለም። የካቲት የሰጠንን መልእክት ያለፈው ደቋል ለመጪውና ለአዲሱ ተዋደቁ የሚል ነው። የካቲት የሰጠን መልእክት የተባበረ ህዝብ ታሪክን ይገራል የሚመኘውን ማግኘት ይችላል ተባብሮና ቆርጦ ከታገለ የሚል ነው። ስልጣን የያዙት ምንኛ በኃይላቸው ቢኩራሩ ህዝብ በጋራ ከተነሳ ያቸንፋቸዋል የሚል ነው የካቲት መመሪያ። ህዝብም በርካታ የትግል መሳሪያዎችና መንገዶች እንዳሉትም የካቲት 66 ጠቁሟል። ካገዛዙ ፈቃድ ውጪ ሰላማዊ ሰልፎችን ማካሄድ፣ ጠቅላላ የስራ ማቆም አድማ ማድረግ ወዘተ ሁሉም ውጤታማ ሆነው ታይተዋል። ዛሬ ህዝባዊ አመት ስንልም ጠቃሚ የሚሆን ትምህርት ተገብይቷል። የህብረተሰቡ ክፍሎች ተማሪ፣ አስተማሪ፣ ላባደሩ፣ ታክሲ ነጂው፣ ሴቱ፣ ወንዱ፣ ሴተኛ አዳሪው፣ ቄሱ፣ ቢሮ ሰራተኛው፣ ወታደሩ፣ ፖሊሱ ሁሉም ከተባበሩ ክንዳቸው ፈርጣማና ጠላትን የሚያደቅ መሆኑም ታይቷል። ከዚህ ሌላ የካቲት አብዮት ግልጽ አድርጎ ያለፈው ሀቅ ደግሞ ትግልና ድል ሁሌም መስዋዕትነት ጠያቂ መሆናቸውን ነው። ዛሬ ለተቀማጭ ቅርቡ ሆኖ ሳይደሙ ቀርቶ ሳይታገሉ ድልን እንቀዳጃለን ባየምላስ ፋኖች በስተው ባለበት ለትግል መስዋዕት ከስህተት ተመድቦ የታገለው በከንቱ እንዳለቀ ያታገለው ደግሞ እንዳስጨረሰ የሚወነጀልበት ሁኔታ ብቅ ብሏል። ሰባት ዓመት እንዳይማሩ ሰባት ዓመት ይደነቁሩ ነው ነገሩ። ታሪካችንን ብንቃኝ ኢትዮጵያ ተከብራ የቆየችው ብዙ ደም ፈሶ ከባድ መስዋዕትነት ተከፍሎ እንጂ በምለላና ልመና አይደለም። ትግል ከተባለ መስዋዕትነት አለ። ከመሞት መበርከት የመጣውን ቆሻሻ ሁሉ በትግስት መሸከም የሚሉ ከበዙ ሀገር ትዋረዳለች፣ ጭቆናም አይወገድም። ጠላት ጉልበት አለው በሚል መራድ ከሰፈነም ሀገር አድን ትግል ሊካሄድ አይችልም። ዛሬ የወያኔና ደጋፊዎቹን ጉልበት አይተው የሚርዱ ለትግልና ለሀገር መስዋዕት በከንቱ ማለቅ ነው ብለው የሚደመድሙ ሀገር አድን ትግል ለማካሄድም ሆነ በዚህ ትግል ሊሳተፉ የሚችሉ አይደሉም። ጥይት ሳይተኮስ ብረት አውርደዋል፣ ትጥቅ ፈተዋል፣ ፍርሃትን ማሸነፍ አቅቷቸው እጅ ሰጥተዋል። ከዚህ አቋም ወደ ዘመናዊ ባንዳነትና ተለጣፊነት ሸርተት ማለቱ ብዙ ጉዞን የሚጠይቅም አይሆንም። ያባ በየካቲትም ሆነ ፋሽስታዊ መኮንኖች ስልጣን ከጨበጡ በኋላ ታግሎ መስዋዕትነትን ከፍሏል። በሽብር ህዝብን የፈጀ የኮሎኔሉ አገዛዝ እንጂ ያባ አልነበረም። ያባ ህዝብን አላስጨረሰም፣ አታገለ እንጂ። ህዝብን የጨረሰ የመንግስቱ አገዛዝ ነው። ያንዱን አበሳ በሌላው ላይ ማበስ የማይገባ ከመሆኑ ሌላ ወንጀልም ሊባል የሚችል መሆኑ መዘንጋት የለበትም። የማንኛውም ሀገር ዜጋ ግዳጅ አለውና ከዚሁም መጀመሪያው አገሩን መጠበቅ መንከባከብ ነው። ሚሊዮኖች አገራቸውን ጥለው ሊሸሹ ሊሰደዱ አይጠበቅም፣ ሊሆን የሚችልም አይደለም ሰው ሲሰደድ ከማንነቱና ከህሊናውም ጋር ነውና ከሀገር ወጣው ብሎ ሀገርን መርሳት ከክህደት የሚፈረጅ ጥፋት ነው ከራስ በላይ ነፋስ የሚሉ በስተው በነበር የካቲት አብዮት ተካሂዶ ጨቋኙ ስርዓት ባልተወገደ ነበር ሀገርንም ለማዳን ህይወቴ ለሀገሬ የሚል ዜጋ መበርከቱን መብዛቱን የግድ ይላል የጭቆናው ክፋትና መራራነት የጋገረውና ያፈዘዘው ከበዛ ሀገር ወዮላት ማለት እንችላለን ዜጎች ሁኔታው ደይኖና ከፍቶ ባለበት አንጀታም ሆነው በመራራው ትግል ሲሰማሩ የሚችሉት ቀቢጸ ተስፋን አስወግደው ፍርሃትን ገርተውና በቁጥጥር አስገብተው ግለኝነትን አሽቀንጥረው ጥለው እምቢኝ ለአገሬ ብለው እና ሞት አይፈሬ ሆነው ሲነሱ ነው የካቲትና የዚያን ጊዜ ጀግና ትውልድ አርአያነትን ሲቀበሉ ነው ባለጌ ሞት ቢያፈጥ ማንስ ሊፈራ ነው የእኛ ተልእኮ እኮ ኢትዮጵያን ማዳን ነው የሚሉ ቆራጦች ያስፈልጋሉ ማለት ነው ይህን ነው የካቲት ያስተማረን ድልንም ለማስከበር ለዓለምነጠቅ ተደራጅቶ መገኘት ወሳኝ መሆኑን የካቲት አሳይቷል ህዝብን አደራጅቶ ማታገልና መታገል ዛሬም ዋናው ተልእኳችን ሆኖ ይገኛል የካቲት ያመጽ መንፈስ ያበብ ድል ለኢትዮጵያ ህዝብ
Let's go.